ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 30 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም በኢትዮጵያ ጉዳይ ፈረንጅ ምን አገባው በሚል ርዕስ ከዝግጅት ክፍላችን የቀረበ ሐተታ፣ ከዚያም የሳምንቱ አርብ የሚቀርበው ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። ዓለምንም ጥፋት በወያኔ እስር ቤት በመሰቃየት ላይ የሚገኙትና እስካሁን መፈታት የነበረባቸው የዋልድባ መነኮሳት አሁንም ያልተፈቱ መሆናቸው ሲታወቅ አርብ የካቲት 30 ቀን በልደታ የፌደራል ፍርድ ቤት ቀርበው የነበሩ መሆናቸውን የዜና ምንጮች ገልጸዋል። የፍርድ ቤቱ ውሎ ቀደም ብለው መነኮሳቱ በእስር ቤት በደል ተፈጽሞብናል በማለት ያቀረቡትን አቤቱታ ለመስማትና ውሳኔ ለመስጠት መሆኑም ተነግሯል። ከመነኮሳቱ አንደኛው አባ ገብረስላሴ ለፍርድ ቤቱ በሰጡት ቃል በማያውቁት ወንጀል ከሌሎች ተለይተው በእስር ቤት ውስጥ ጨለማ ቤት በሚባለው የማሰቃያ ቦታ እየተሰቃዩ መሆናቸውን ጠቅሰው ሁለቱ መነኮሳት ከውጭ ቅያሬ ልብስ እንዳይገባላቸው በመከልከሉ ከአንድ ዓመት በላይ በአንድ ልብስ ብቻ እንዲቆዩ የተገደዱ መሆናቸውን አስረድተዋል። የፍርድ ቤቱ ዳኞች ቅያሬ ልብስ እንዳይገባ ለምን ተከለከለ በማለት ለእስር ቤቱ አዛዦች ላቀረቡት ጥያቄ መልስ ባለማግኘታቸው በቤተ ዘመዶች ተይዘው የነበሩትን ቅያሬ ልብሶች ወዲያውኑ እንዲሰጧቸው አድርገዋል። በአቤቱታ ለቀረቡት ሌሎች ጉዳዮች ውሳኔ ለመስጠት ፍርድ ቤቱ ለመጋቢት 5 ቀጠሮ ይዟል። የተባበሩት መንግስታት ድርጅት የሰብአዊ መብት ተቋም ባለፈው ዓመት በዓለም ላይ ስለተፈጸሙት የሰብአዊ መብት ጥሰቶችና ረገጣዎች ዓመታዊ ዘገባውን አውጥቷል። ይህን ዘገባ ተከትሎ የተቋሙ ኃላፊ ስለ ኢትዮጵያ በሰጡት መግለጫ በቅርቡ በአገዛዙ የተጀመረውን እስረኞችን የመፍታት እርምጃ ወድሰው በሀገሪቱ የአስቸኳይ ጊዜ አዋጅ መታወጁ ግን በከፍተኛ ደረጃ ያሳሰባቸው መሆኑን አስታውቀዋል። ኃላፊው በመግለጫቸው የፖለቲካ መፍትሄ ሊመጣ የሚችለው ሁሉንም ወገኖች ባካተተ ብሔራዊ ውይይትና ትክክለኛ የፖለቲካ መፍትሄ ሂደትን በመከተል ነው ካሉ በኋላ በቅርቡ በተለያዩ አገሪቱ ክፍሎች የተካሄደውን ግድያ አስመልክቶ አገዛዙ ምርመራ እንዲያካሂድና አጥፊዎችን ለፍርድ እንዲያቀርብ እንዲሁም የተባበሩት መንግስታት ድርጅት መርማሪዎች በየቦታው ሂደው አስፈላጊውን ምርመራ ለማድረግ እንዲችሉ አስፈላጊው ፈቃድ እንዲሰጣቸው በድጋሚ እጠይቃለሁ ብለዋል። የሩሲያው የውጭ ጉዳይ ሚኒስትር በትላንትናው ዕለት ሐሙስ አዲስ አበባ የገቡ መሆናቸው ታውቋል። ከወያኔ የውጭ ጉዳይ ሚኒስትር ተብዬ ጋር ተገናኝተው ለጋዜጠኞች በሰጡት መግለጫ ሁለቱ ወገኖች የንግድና የኢንዱስትሪ ግንኙነታቸውን ለማሳደግና ለሰላም የሚውል የኒውክሌር ማበልጸጊያ ለማቋቋም መስማማታቸውን ገልጸዋል። ከዓመት በፊት በአስመራ ከተማ በአንድ ሃይማኖት ትምህርት ቤት ላይ በሻዕቢያ የተጣለውን ደንብና መመሪያ በመቃወማቸው በሻዕቢያ ለእስር ተዳርገው የነበሩት ሐጂ ሙሳ መሐመድ በእስር ቤት እንዳሉ መሞታቸው ተነገረ። የሐጂ ሙሳን አስከሬን ለመቅበር የሄዱ ዘመዶችና ወዳጆች በሙሉ በሻዕቢያ ቁጥጥር ስር የዋሉ መሆናቸውንና ከታሰሩት መካከል የ13 ዓመት ልጅ እንደሚገኝበትም ለማወቅ ተችሏል። የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ከፕሬዝዳንት ትራምፕ ጋር ለመገናኘት እንደሚፈልጉና የኒውክሌር መሳሪያ ስራን እስከ ማስቆም ድረስ የሚያስችል ስምምነት ለማድረግ ዝግጁነታቸውን መግለጻቸው የተነገረ ሲሆን ፕሬዝዳንት ትራምፕም በጥያቄው መስማማታቸውና በሚቀጥለው ግንቦት ወር ለመገናኘት መፈለጋቸውን የሚገልጽ መግለጫ ተሰጥቷል። ሰሜን ኮሪያውን ፕሬዝዳንት ጥያቄ ለአሜሪካው ፕሬዝዳንት ያቀረቡት የደቡብ ኮሪያ ከፍተኛ ባለስልጣኖች ናቸው። ሰሜን ኮሪያ ወደዚህ ጥያቄ ለመምጣት ምን እንደገፋፋት በትክክል ባይታወቅም ከዚህ በፊት ለምዕራቡ ተመሳሳይ ጥያቄ አቅርባና ድርድር ውስጥ ተቀምጣ ስምምነቱን ያጠፈችበት ሁኔታ ስላለ አሁንም ተመሳሳይ ሊሆን ይችላል በማለት ታዛቢዎች ግምታቸውን ይሰጣሉ። ከዚህ በተጨማሪ የአሜሪካው ፕሬዝዳንት በሂደቱ ላይ የሚያደርጉት ስህተት ሊኖር ስለሚችል ሰሜን ኮሪያ ይህን በመጠቀም በተቀረው የዓለም ዘንድ ተቀባይነት እንድታገኝ ከታቀደ ስሌት ሳይሆን አይቀርም የሚል ግምት የሚሰጡም አሉ። ጅቡቲ የሚገኙት የአሜሪካ የውጭ ጉዳይ ኃላፊ በሰጡት መግለጫ የትራምፕና የኪም ግንኙነት ለመገናኘትና ለማውራት ብቻ እንጂ ድርድር ለማካሄድ አይደለም ብለዋል። ይህ ያልተጠበቀና ያልተገመተ ሁኔታ ምን ሊያስከትል እንደሚችል ወደፊት የሚታይ ይሆናል ተብሏል። አርብ የካቲት 30 ቀን የኬንያው ፕሬዝዳንት ኡሁሩ ኬንያታና የኬንያው ዋና ተቃዋሚ ፓርቲ መሪ ራይላ ኦዲንጋ ተገናኝተው የተነጋገሩና ስምምነት ላይ የደረሱ መሆናቸው ተነግሯል። በምን ጉዳዮች ላይ ስምምነት ላይ እንደደረሱ ባይታወቅም ከስብሰባቸው በኋላ በሰጡት ጋዜጣዊ መግለጫ አገራችን ከማንኛውም ግለሰብ በላይ በመሆኗ አንድነቷ መጠበቅ አለበት፣ የአገራችን አንድነት እንዲጠበቅ መሪዎች በአንድ ላይ መምጣት አለባቸው ብለዋል። ውይይቱ የተካሄደው በውጭ አገሮች ተጽዕኖ አለመሆኑንና በራስ አነሳሽነት በውስጥ የተደረገ መሆኑን የተቃዋሚ ፓርቲ ባለስልጣኖች ተናግረዋል። አዲስ ምርጫ እንዲደረግ የሚለው ሐሳብ በተቃዋሚ በኩል በተደጋጋሚ የቀረበ ሲሆን በዚህ ላይ ስምምነት ይኖር አይኖር የሚታወቅ ነገር የለም። አጂዳቢያ በመትባለውና በሰሜን ምስራቅ ሊቢያ በመትገኘው ከተማ በአንድ የመፈተሻ ጣቢያ ላይ በመኪና ላይ የተጠመደ ቦምብ ፈንድቶ 3 የጸጥታ ጠባቂዎችን የገደለ መሆኑ ታውቋል። እስካሁን ለድርጊቱ ኃላፊነቱን የወሰደ ወገን ባይኖርም የሊቢያ ባለስልጣኖች አይሲስ የተባለው የአሸባሪ ቡድን ሳይሆን አይቀርም የሚል ግምት ይሰጣሉ። አጂዳቢያ የምትገኘው ከቤንጋዚ በስተምዕራብ ሲሆን በጀነራል ካሊፋ ሀፍታር የሚመራው የሊቢያ ብሔራዊ ሰራዊት ከሁለት ዓመት በፊት ከአይሲስ ቁጥጥር ነጻ ካወጣት ጀምሮ በዚህ ቡድን ስር ስትደዳደር ቆይታለች። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል።
Yeah, I get it. የኢትዮጵያን ረጅም ታሪክ ስንቃኘው ብዙውን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ የገቡ አገራችንን ሲጎዱ ከርመዋል። ዛሬም የቆመ ያባራ ጉዳይ አይደለም። የሰሞኑ የሃርማን ኮሆን የአዞምባ ለዚሁ ሰያፍ ድርጊታቸው አይነታ መረጃ ነው። የድሮውን ብንተወው እንኳ ማለትም የቱርኩን፣ የደርቡሹን፣ የጣሊያንን፣ የግርስን፣ የእንግሊዝን ወዘተ ከአጼው ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኗቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ በአገራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ታሲው ተወዳጅቶ ኢትዮጵያን በመዳፉ ስር ካደረገ በኋላ አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዘም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎርስ ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ አገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደል ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የጠበቀ በመሆኑ ዘመናዊ ቀኝ ገዢዎቹን መታገል መቃወም የትሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከ ዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጅ አዙር ቀኝ አገዛዝ ሰለባ በመሆኗና ባህላችንን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ጸረ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዴሞክራሲ የሚደረገውን ትግል በጠላትነት ፍርጃ ልታወድም ካገዛዙ ጋር መሰለፏ ምስጢር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በጥቅሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ በአጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘንበሉና የሶሻሊስትን ሰፈር መምረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የድርቅ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ህልውና ጉዳዩ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ ሁለት ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነ ደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስረታና ረርታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢሃፓ ሰራዊት የብተና ሴራ ከተካሄደ በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ኢሃፓ ብተናውን ተቋቁሞ ተመድሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ ብደግፍም ሻቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በዕለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወያኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሀርማን ኮሆን ዛሬ ተመድሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞምባ ሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙኝ ልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ፣ አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔን ሲደግፉ እንግሊዝና ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን ቤሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍ እና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ $100 ሚሊዮን በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስጥር በኦክስፋም እና በእንግሊዝ ሌሎችም ተረድቶ $12 ሚሊዮን በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቅጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልእኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያው ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮሆንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለሥልጣኖችን በሚመለከት ኦፕሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንግስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደ ስላሴና ሌሎችም የሻጠሩ ሲሆን አሜሪካም ፈርጣጩና ቡከኑን መንግስቱ አግባብታ የአገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግሬ አውጪኝ ብሏል። የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝንብነት እንዲገኝ ከተደረገ በኋላ እነ ኢሊያቅ ግን እንዳይገኙ ወያኔና ሻቢያ ያቀረቡትን ሐሳብ ደግፎ የአገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባን ያዙ ብሎ ፈቃድ ሰጪ የሆነው ኮሆን ነበር። ይኸው ኮሆን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ አገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብዬውንም ወደ ደቡብ ሱዳን አማጽያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮሆን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮሆን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖል ሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይህ ተረስቶ ነው ዛሬ ኮሆን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳርዳር የሚባለው? እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምፅ ሬዲዮ ወደ አገራችን የሚያስተላልፈውን በሚመለከት ነው። ሆስፒታል ግዲወድክ ባለበት ጊዜ ይህ የሬዲዮ ጣቢያ ያፋን እንደ ድርጅት ላይጠክስ ላያነሳ ማhallና ግዳጅ ስለነበረበት ለወያኔ የተቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያ ተካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንደቀረበ ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ትረቱ ቢቢሲ በአማርኛና ኦሮምኛ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምጽም ተባባሪዎቹ ሆነው በአገራችን ላይ ይዘምታሉ። ያባ ግን በጥረቱና በአባላቱ ቆራት ተጋድሎ የራሱ ሬዲዮ ፍኖተ ዲሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነኮሆንና አሜሪካ ለዋሽንግተን የሚበጅ አስመሳይ ችግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይኸው ሀቅ አንቋቸውም የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጥራችን ከአሜሪካ ህዝብ ጋር አይደለም። የዘንድሮ የፖለቲካ መሐይሞች ሂስና ትችት ወይም ተቃውሞ ገዢዎችን እየተመለከተ ህዝብን በጥላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሟችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዲሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ ምስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንንም ሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስታቸው ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የሀገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስታቸው ለወያኔ ሙሉ ውድቀት እንታገል። የሀገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጭካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ልናወድመው ቆርጠን ትግላችንን እናፋፍም። ድል ለኢትዮጵያ ሕዝብ የጋራ ጸረ ወያኔ ትግል።
ይህ የሜ ፈዛ ወዳጅ አገር ትዝታ አይረ
የደብዳቤዎች አምድ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖት አዘጋጆች እንደምን ሰንብታችኋል? በሁለት ሰሞናዊ ጉዳዮች ላይ የሚስማኝን እስቲ አሰሙልኝ። የመጀመሪያው ዘ ኢኮኖሚስት የሚባለውን መጽሔት የሚመለከት ነው። ነገሩ እንኳን ያልተጠበቀና የሚያስገርምም አይደለም። በለንደን ከተማ የሚታተመው የቀኝ መጽሔት ዘ ኢኮኖሚስት ለኢትዮጵያ ሕዝብ አመስ ሲጽፍ ያው ጉዳዩ የጎሳና ብሔረሰብ ኤትኒክ ችግር አድርጎ ከማቅረቡ ባሻገር የወጣቶቹን ትግል ኦህዴድ እየመራውና ወያኔን ለመታገል እየተጠቀመበት ነው ሲል ጽፏል። የህዝብን የትግል ሚናና ቦታ መካድና አሁንም ቢሆን ድርጊቱን ማዕከል ሆነው የሚያካሂዱት ወያኔና ተለጣፊዎቹ ናቸው ለማለት ሁሉም መጣራቸው ከታየ ቆይቷል። አድራጊ ፈጣሪ ያመጸው ህዝብ ሳይሆን ያው ገዢዎቹ ናቸው ለማለት ነው። መፍትሄውንም ከነሱ መፈለግ ነው የሚለውን ማሳብ ለማስፈን ነው። እየተካሄደ ያለው የህዝብ ትግል ባለቤት ህዝብ ራሱ ነው። እኛንን ብለው ገንዘብ የበሉበትም ተጋልጠው ድራሻቸው እየጠፋ ነው። ይህንንም እንታገለው። ሁለተኛው መልእክቴ መጣም ሄደ ምንም አልፈየደ ተብሎለታል የአሜሪካ የውጭ ጉዳይ ሚኒስትር አቶ ቲለርሰን። ወያኔ ላይ ከባድ ጫና ለማድረግ አሜሪካ ምንም ፍላጎት የላትምና ደረሰ ለመባል አዲስ አበባ ደርሶ ሄዷል። ያቸኳ ጊዜ አዋጁ ለረጅም ጊዜ እንደማይሆን ተስፋ አለኝ ሲልም አስቆናል። ጉዳዩ እኮ ለምን አዋጁ ታወጀ እንጂ ረዘመ አጠር አልነበረም። የ1997 ዓመተ ምህረት ምርጫ ጊዜን ያስታውሰኛል። ወያኔ አዋጅ አውጆ በመቶዎች ህዝብ ረሽኖ የቅንጅት መሪዎችን አፍሶ ከርቸሌ ሲያስገባ የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ ለምንስ ተያዙ የሚል ሳይሆን በአስቸኳይ ለፍርድ ይቅረቡ የሚል ነበር። ደጋረጋችሁ ነበር መልእክቱ። አሁንም አፈናውን አቁሙ አዋጁንም ሰርዙ ሳይሆን ለአጭር ጊዜ እንደሚሆን ተስፋ አለኝ ማለቱ ማሾፍና በርቱበት ማለት እንጂ ሌላ ትርጉም የለውም። የአሜሪካ ፖለቲካ ከወያኔ ጋር ውድቅ እንደሚሆን ሊረዱ አልቻሉምና እስካሁን የህዝባችን ድል በእነሱም ላይ መሆኑ አይቀርም ማለት ነው። የተወገዙ ቅጥረኞቻቸውን እነ አብዱል መሐመድ አባቦራን ሆነ እነ ዳዊትን ቢያንቀሳቀሱም ከእንግዲህ የሚሳካላቸው አይሆንም። የኢትዮጵያ ህዝብ ጥቅምና ነጻነት በህዝቡ አደም ይከበራል ሲሉ ትነት ሰለሞን ከእንግሊዝ ርዕሰ ከተማ ከለንደን ደብዳቤያቸውን አድርሰውናል።
የተወደዳችሁ ፍኖቶች የከበረ ሰላምታዬን በቅድሚያ ያቀርባለሁ። ይህች ህልውናዋ ለአደጋ የተጋለጠባት፣ ታሪኳ የጎደፈባት፣ ባህሏ የረከሰባት፣ ሰንደቅ ዓላማዋ የተዋረደባት፣ የህዝቡ እምነቶችና ሃይማኖቶች የረከሱባት፣ የግፍ ቁና የተሰፈረባት ኢትዮጵያ የነጻነት ችቦዋን ለኩሳ የምታበራበት ጊዜ ሩቅ አይሆንም። ለተከታታይ ዓመታት በተለያዩ አገሪቱ አካባቢዎች እየታየ የመጣው ህዝባዊ ቁጣ በተባበረ የህዝብ አንድነት ላይ እየተሰባሰበ መምጣቱ የሚያረጋግጥልን እውነትም ይህንን ነው። ወያኔ ያገዛዝ ዘመኑ ይረዝምለት ዘንድ፣ ህዝቡ ይገዛለት ዘንድ ሲጠቀምበት የነበረው ከፋፋይነቱ ዛሬ እየመከነበት መጥቷል። የአማራው ደም ደሜ ነው፣ የኦሮሞ ደም ለኔም ደሜ ነው፣ በህዝቦች መካከል የቅብብሎች ዜማ እየሆነ መጥቷል። በጎንደር፣ በባህር ዳር፣ በወለጋ፣ በአምቦ፣ በሐረር፣ በወሎ፣ በወልቂጤ፣ በሊባቡር ወዘተ የፈሰሰው ደም፣ የተከሰከሰው አጥንትና የተገበረው ደም መልእክቱም ይሆኑ የሰማዕታቱ ጥሪ በየጎረብታው በየሸለቁ በገጠር በከተማው አርማዬን አንሱ እያለ ጨዋል። የሰማዕታቱ ደም እንደ እሳት ሆኖ ያቃጥላል፣ ይፋጃል፣ አጥንታቸው ስለሆነ ይቆርጥናል። የሰማዕታቱ ጥሪ እምብኝ ለነጻነቴ እምብኝ ለሀገሬ በሉ ይለናል። ወያኔን ወግድ በሉት፣ ወያኔን በቃይ፣ ስልጣናችን መልስ፣ ወያኔ ሌባና ዘራፊ ስለሆነ ሀገሬ መግዛት ሞራሉም ብቃቱም የለው። በተባበረ የህዝብ ትግል የኢትዮጵያና የህዝቧ ለየለት ጠላት የሆነ ወያኔን ገፍትሮ ወደ መቃብሩ አስገብቶ እስከ ወዲያኛው መቅበር መቻል የኢትዮጵያውያን ሁሉ ወደ ኋላ ሊባል የማይችል ሀገራዊ ጥሪ መሆኑን ተገንዝበው ጥሪውን የመቀበል ግዴታም አለበት። በዚህ በአጋዚ ጦር በየቦታው በወደቁ ሰማዕታትና በወያኔዎች መካከል መቃብር መካከል ልዩነቱን በተግባር ማሳየት አለብን። የወያኔዎች ሞት እስከ ወዲያኛው ከአፈር በታች ተቀብሮ መቅረት ሲሆን ለሀገራቸውና ለወገናቸው የታገሉና ሕይወታቸውን ያጡ ወገኖቻችን የኢትዮጵያ ሰማዕታት ሆነው እስከ ወዲያኛው ስምና ዝናቸው ገንኖ እስከ ወዲያኛው ህል ሆኖ ከመቃብር በላይ ይኖራል። የኢትዮጵያ ታሪክም እስከ ወዲያኛው ይዘክራቸዋል። በአኩሪ ልጆቿ ደምና ህይወት ከተጣለችበት ትነሳለች። የወገኖቿም የእርስ በርስ ፍቅር ወደ ነበረበት ይመለሳል። የኢትዮጵያዊ መተባበር፣ የእርስ በርስ ፍቅርን ማደራጀት ለኢትዮጵያ የሰላሟ ምልክት ዋስትናም ነው። የፍትህ የእኩልነት የነጻነት መሰረቷም መድኃኒቷም መዳኛዋም ይሆናል። የነጻነት አየር በአካባቢ አየሯ ይነፍሳል። የኢትዮጵያን እንደገና መወለድ ብስራትን ለማረጋገጥ የተባበረው የህዝብ ትግል የመጀመሪያው ተጠቃሽና መዘንጋት የሌለበት ቁም ነገር ነው። ወያኔን በጽናት እየታገለ ከስልጣን ዘራፊ ጭልፊቶቹ ትግሉና ራሱን መጠበቅም ሊዘናጋበት የማይገባ አብይ ተግባር ነው። ሊበል ለማ ከአምቦ።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ስርጭት። ምንም እንኳን በየጊዜው የነበረው ባህላዊ አመለካከት የሴቶችን ጀግንነት ያበረታታ ባይሆን የሴቷ ተሳትፎ በጦር ሜዳው ከሚደረገው የነፍጥ ግብግብ ያነሰ አይደለምን? ቁስለኛን መንከባከብ፣ ስንቅ መሰነቅ የተባሉት አበይት ጉዳዮች በሴቷ ጫንቃ ላይ ወድቀው ኖረዋል። ከዚህም አልፈው ከአርበኞች ባሎቻቸውና ወንድሞቻቸው ጎን ተሰልፈው ምንሽርን ዲሞትፎርን እንደ እንዝርት ያሾሩ በመቀነት ፈንታ ዝናርን የታጠቁ እናቶች ዛሬ የአርበኝነት ትዝታቸውን ሲያወጉን እንሰማለን። ነገር ግን አሁን እየተደረገ ያለው ህዝባዊ አመጽ ውስጥ የሴቶች ትግል ምን ያህል አስተዋጽኦ እያበረከተ ነው ወይም አበርክቷል? በዚህ ወቅት ለናስባት ለናስተውሳት የሚገባን በያፓ ድርጅት ውስጥ አቅፋ ስታገል የነበረችው በዚህ በአርመኒያ አገዛዝ ደብዟ የጠፋውን እና አበራሽ በርታን ሌሎችን የትግል ጓዶቿ ሊታሰቡ ግድ ይላል። ዛሬ በአገራችን ኢትዮጵያ ሴቶች ከፍተኛ የህዝብ ቁጥር እንዳላቸው ይታወቃል። ስለዚህ በአንድ ጤናማ ዴሞክራሲና ፍትህ ያለበት ሀገሮች ልማትና እድገት ከተፈለገው ደረጃ ለማድረስ ሴቶችን ወንዶችን በማህበራዊ በኢኮኖሚያዊና በፖለቲካዊ መብቶች በኩል ተጠቃሚ ለማድረግ ተችሏል። ይህ አሰራር በኢትዮጵያ ውስጥ አይሰራም፣ አይታሰብም። በዚህ አሁን ባለው አገዛዝ በሴቶች ላይ የሚደርሰውን አካላዊ፣ ስነልቦናዊና ኢኮኖሚያዊ አሉታዊ ተጽዕኖችን ለመታደግ ይህን የመብትና የነጻነት ጥያቄን እያንዳንዱ ኢትዮጵያዊ ሴቶች ከህዝብ ጎን በመቆም ይህን ወያኔን ለመጣል አፋፍ ላይ የደረሰውን ትግል እንዲቀላቀሉ አበክሬ አሳስባለሁ። ዳዊት ተመስገን ነኝ ከኖርዌይ።
ለተወዳጆቹ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች የከበረ ሰላምታዬን ከዚህ ካለውበት ሆኜ አቀርብላችኋለሁ። በሽታውን ለሐኪሙ የደበቀ ህመምተኛ ከህመሙ ፈውስ ማግኘት አይቻለውም ይባል እውነት ነው። የፖለቲካ ሁማንም ከህዝብ የደበቀ ወይም በማድበስ በስ ለማለፍ የሚሞክር መንግስት ነኝ ባይ ወይም በዙሪያው ተኮለኮሉ ሆዳር ውድሮችና መንደኞች ራሳቸውንም ሀገርንም ህዝብንም ወደ መቀመጥ ያስገባሉ እንጂ መፍትሄ ያመጡ አይቻላቸውም። ሀገራችን ዛሬ በበርካታ ፖለቲካዊ ኢኮኖሚያዊና ማህበራዊ ችግሮች ተወጥራ ያለች ያስመሳዮችና ያድርባዎች መፍትሄ መሳይ መሰሪ ሸርና ተንኩል ሀገራችንንም ህዝባችንንም ራሳቸውንም ያጠፋል እንጂ መፍትሄ ሊሆን አይችልም። የኢትዮጵያ ህዝብ ለ27 አመታት በዘረኛው ወያኔ ሲደርስበት የነበረው ጭቆናና መዝበራ መሮታል። ተከሻው መሸከም አቁቶታል። ወያኔን አምሮ እየታገለ ነው። ህይወቱንም እየገበረ ነው። ጥያቄውም ወያኔ ስልጣናችን አስረክበን ነው። አትከፋፍለን አትዝረፈን ወዘተ በመላው ኢትዮጵያ ከህዝብ የሚደመጡ የተቃውሞ ድምጾች ከሆኑ አመታት አስቆጥሯል። ይህ ደግሞ የነጻነት የዲሞክራሲና የፍትህ ጥያቄ ነው። ወያኔ ቀስ በቀስ እየተናደ ነው። ህገ መንግስቴ እያለ የሚክራራበት ህገ መንግስት ማስከበር ተስኖታል። በህግ ያለ መገዛት ከህግ በላይ ራስን መኮፈስ በደነገጉት ህግ ያለ መገዛት ወያኔዎች ራሳቸው ያደረጉትን ህዝብ መሳሪያ ያህል የተጫነበትን የወያኔ ህገ መንግስት ቢቃወመው አንተ ያላከበርከውን እኛ እንድናከብር ነው ወይም እንድንገዛበት አንገደድም ቢል ከምኑ ላይ ነስተቱ። ወያኔ የሚገዛትን ኢትዮጵያና ህዝቧን አያውቃቸውም። አለማወቅ ብቻ ሳይሆን ሀገሪቱንም ሆነ ህዝቧን አይወዳቸውም የሚባለው ስህተት አለው ማለት አይቻልም። ወያኔዎች በአመለካከትም በአስተሳሰብም ሆነ በኑሮ ደረጃቸው ከኢትዮጵያ ህዝብ የተለየ ሆነዋል። ህዝብን የሚያውቁበት ትኩሳትና ችግሩን የሚመለከቱበት አይን የሚሰሙበት ጆሮም የላቸው። መመልከቻ አይን መስሚያ ጆሮ ማገናዘብ ያልና ቢኖራቸውማ ዛሬ መንግስት አልባ ሀገር መሆኗን በተረዱ ነበር። ህግ አልባ መሆኗንም ሆነ የፖለቲካ ስርዓታቸው መንኮታኮቱንም ነው በተቀበሉ ነበር። መንግስታዊ መዋቅሮችና ተቋሞች የሚኖርበት ህንጻው ካልሆነ በስተቀር ህገ መንግስታችን የሚሉትን ሲያከብሩ ሆነ ሲያስከብሩ አይስተዋልም። እንደ ህንጻው ግዙ ይሆኑ መጥቷል። ማፈርና መሸማቃቅም ይታያል። ዛሬ ወያኔ መሆን ደረት የሚያስነፋ ሳይሆን አሳፋሪም አሸማቃቂም ከሆነ ከራርሟል። ወያኔ ጦሩን ብቻ እስከዛሬው አለ ድረስ ይዞ ተቀምጧል። እሱም ቢሆን ስለነገው ምን ሊሆን እንደሚችል መተንበይ አይቻልም። ይህንን እውነት የሚክድ የገዢው ፓርቲ ወገን የሆነ ካለ እሱም የፖለቲካ ድንቁርናው እንደ ገዢዎቹ ተጸናውቶታል ማለት ነው። እርግጥ ነው ሰሚ ጆሮ አላገኙም አያገኙም። በየመገናኛ ብዙሃኑ የኢትዮጵያ ህዝብ የካዱ በጥቅም የሸጡ ወያኔን ለማስደሰት ሲሉ ብቻ ወያኔን እየዘፈኑ ያሉ መኖራቸው አይካድም። ይህ የምንደኞች ጩኸት በሀገር ውስጥ መገናኛ ብዙሃን ብቻ የተገደበ አይደለም። ከውጭ ወደ ኢትዮጵያ የሚተላለፉ ሬዲዮን ቴሌቪዥን ሲያቀሩ ይህንኑ የፖለቲካ ቁማር ሲጫወቱ እየተመለከትን እየሰማን ነው። ይግራማችሁ ብለው የአስቸኳይ ጊዜ አዋጁ ትክክል ስለሆነ ይቀጥል በመቀጠልም ሁለት ወይ ሶስት የካቢኔ ወንበሮች አካፍለን ወዘተ ይያሉ ሲይዘላብዱ መሰማት ይችላል። ደሞኑ የኢትዮጵያ ህዝብ ስኪውት መስዋዕትነት የደረሰ ትግል ያካሄደ ያለው ኮያኔ የወንበር ችሎታ ለማግኘት ነው ብሎ ህዝብን ማሳመን ይቻላል ብሎ ከሆነ በፍጹም የኢትዮጵያ ህዝብ መራር ትግሉን ኮያኔ ጋር ያደረገ ያለው ለጥቂት አድርባዎችና መንደኞች ወንበር ሹማኒ መሾሚያም አይደለም። ለግማሽ ምዕተ ዓመታት ያህል እየታገለ በፋሽስቶችና ዘረኞች የተነጠቀውን ስልጣኑን በእጁ ለማስከበር ነው። ለመብቱ ለነጻነቱ ለኩልነቱ የሚያደርገው ትንቅንቅ ነው። የዘርና የጎሳ መድሎ ስላንገሸገሸው ነው። አፈናው ጭፍጨፋው ግድያው ስላስመረረው ነው። በመሳሪያ ኃይልና በባዕዳን ድጋፍ ከጫንቃው ላይ የወጣውን ወያኔ ለ27 ዓመት የተሸከመበት ትከሻው ስለታለጣ ነው። የወያኔ ገዢዎችና ዘመዶቻቸው በቡድን ተራጭተው በዘረፉት ሀብት የጥጋብ ብስና ሲያገሱ የኢትዮጵያ ህዝብ መንግሉ ለመጣል ነው። የዜግነት ክብሩን የሚኖረው ወይም የሚመለሰው በወያኔ መቃብር ላይ ብቻ ነው። ነጻነት፣ ፍትህ፣ እኩልነት፣ ሰላም፣ ልማት ከእንግዲህ ከወያኔ መጠበቅ ትልቅ ስህተት ብቻ ሳይሆን ሞኝነትም ነው። የኢትዮጵያ ውስብስብ ፖለቲካዊ፣ ማህበራዊ ችግር ወይም ኢኮኖሚያዊ ችግር መፍትሄ የሚያገኙ በወያኔ ውድቀት ብቻ ነው። ወያኒ ኃይል ማከሻውና ማስተንፈሻው ህብረት ስለሆነ ተባብሮ ትግሉን መቀጠል ብቻ አዋጭ መፍትያችን ነው። የግል ምክሬ ነው። ለማ ከፈኔ ወሊሶ
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች ሰላምና ጤና ለእናንተ እንዲሆን እመኛለሁ። በመቀጠልም ይህችን በሶትን ያዘለች ደብዳቤን ወደ ህዝብ ተደርስ ዘንድ ወደ እናንተ ላኳት ዳየር አብቆልኝ። ከሀገራችን መሰረታዊ ችግሮች ውስጥ የሀብት ክፍፍሉ ፍትሃዊ አለመሆንና መረን የለቀቀ መሆን ስር የሰደደ ችግራችን ነው። ጥቂት የፖለቲካው ዘዋሪዎችና ዘመዶቻቸው የሀብት መጠን የትየለሌ መድረስና የብዙሃኑ የኑሮ ደረጃ ከድህነት ወለል በታችና በድህነት ወለል ውስጥ የመሆኑ እውነት እንደብቅ ብንለውም የሚደበቅ ጉዳይ አይደለም። የዘመናችን ጥቂት ከበርቴዎች የሀብት ምንጫቸው የሥራ ትጋት ነውን ወይስ በትክክለኛ የሥራ ውድድር ውስጥ አልፈው ነው ወይስ በቴክኖሎጂና በዘመናዊ አሰራር ብልጫ ኖሯቸው ነው የሚሉ ጥያቄዎች ቢነሱ አይደለም የሚል ምላሽ እንደሚሰጣቸው የኢትዮጵያ ህዝብ ጠንቅቆ የሚያውቃቸው እውነቶች ናቸው። የዛሬዎቹ ጥቂት የሚባሉ ቀመጥር ባለሀብቶች እነማን ናቸው? ትናንትናስ የት ነበሩ? የሀብት ምንጫቸውስ ከየት የመጣ ነው? ከጀርባቸውስ እነማን አሉ ቢባል መልሱ ስብሐት፣ አባይ ፀሐዬ፣ አርካበ፣ ሳሞራ፣ ስዩም መስፍን፣ በረከት ወዘተ የሚሉ ስሞች ይደረደራሉ። ምን ምን አይነት ወንጀሎች እንደተፈጸመ የሀብት መጠናቸው ከዚህ ደረሰ የሚል ጥያቄ ቢነሳ ያው የተለመደ ዘረኝነትና የሥርዓት ቁንጮዎቹን ከጀርባቸው አሰልፈው የሚል መሆኑም አሌ የሚባል ጉዳይ አይደለም። በርካታ የሚባሉት ባለሀብቶች የማይከፈል ገንዘብ በባንክ ትዕዛዝ እየተላለፈ የተሰጣቸው ለመሆኑ በርካታ ማስረጃዎች አሉ። በሌላ በኩል የመሬት ቅርምት ዋነኛ ተዋናዮቹም እነዚሁ ሥርዓቱና የሥርዓቱ ሕገ መንግሥት ከለላ የሚሰጣቸው ወገኖች ናቸው። ሕግ ለምን ዘረፋችሁ? የማፈናቀል ወንጀልስ ለምን ፈጸማችሁ ብሎ የሚጠይቃቸው አይደለም። እንዲያውም የዚህ አይነት ህገወጥ ስራን ለመፈጸም የመከላከያና የፖሊስ ኃይል ታጣቂዎችን ጭምር እንደሚጠቀሙ ማስረጃዎች አሉ። ለመንግስት ግብር ያለመክፈል መብታቸው በስርዓቱ ህግ የተጠበቀ መሆን ሌላው የሀብት ማግኛ መንገዳቸውም ነው። የሁሉም አይነት የጥቁር ገበያ ፈጻሚዎችም አስተላላፊዎቹም እነሱ ናቸው። ቦሌ አየር መንገድ፣ ጅቡቲ፣ ጅጅጋ፣ ሁመራ ወዘተ ማስገቢያና ማስወጫ ከላዎቻቸው ናቸው። የመንግስታዊ ግዢዎች ከነዚህ የዘመኑ ትጃሮች እንዲገዙ ትዕዛዝ ይሰጥባቸዋል። የገነቧቸው ህንጻዎች በመንግስት መስሪያ ቤቶች እንዲከራዩ ትዕዛዝም ተጽዕኖ የሚደረግላቸዋል። በድሃ ላይ ወይም በመንግስታዊ ተቋማት ላይ በሚፈጽሟቸው ተግባራት የሚከሰስ ተበዳይ የሚኖር ከሆነም በፍርድ ቤት ይወሰንላቸዋል። እንግዲህ ዛሬ በአገራችን ተፈጠሩ የሚባሉ ባለሀብቶች የሀብት ምንጫቸው ሁሉ በወንጀል ተግባር የተጨማለቀ ነው። በብልሹ ስርዓቱ ድጎማና ድጋፍ ከዚህ የደረሱ ናቸው። ይህን ሁሉ ያስባለኝ ከሰሞኑ በእነሱ መገናኛ ብዙሃን ይኸው የአገራችን የሀብት ክፍፍል ፈር የለቀቀ መሆኑ ሲነገር በመስማቴ ነው። በህዝብ ያፌዟል፣ ይቀልዷል ይባላል። ይህ ነው የወያኔ አገዛዝ ይህንን ፈር የለቀቀ የሀብት ክፍፍል ሚዛን እንዲስት ሆነ ብሎ እንዲፈጠር ስለፈለገ የፈጠረው እንጂ ከስርዓቱ ድጋፍና ትብብር ውጭ እንዳልተደረገ የማያውቅ የኢትዮጵያ ህዝብ ይኖራል ብለው ይሆን የሚያፌዙብን ያስብላል። የህዝብ ቁጣ ማዕበል በተነሳ ቁጥር እሳት የሚለኩስባቸው፣ ድንጋይ የሚወረውርባቸው፣ የሚያፈርሳቸው እውነቱን ጠንቅቆ የማወቅ እንጂ አለማወቅ እንዳልሆነ ይታወቀልን ይላል የኢትዮጵያ ህዝብ። ነገ ከነገ ወዲያ በእነዚህ በግፍ በተሰበሰቡ ሀብት ጋር ንግግር ያላቸው ሀብቶች ከኢትዮጵያ ህዝብ የሚሰጣቸው ፍርድ ይኖራል። ለወያኔዎች የምናስተላልፈው መልእክት ነው ሲሉ ደገፋው ደጀኔ ከኮተቤ አዲስ አበባ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠናቅቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት። I'm gonna go get my stuff.
ፋናት ፈርሶ ሆዱ ተወድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋዴ ያፋር ሀዲያ የሙርሲ ሶማሌው የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደብድራችሁ የህዝባችን ደም እየጨለጣችሁ እናንተ ነርገኝ ከነና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህፃና ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀ ሆኗል ምርቃቱ ጨፍሩብናረ እናንተ ወያኔ ታት የግፈኞች ቁንጮ የገዢ ባለጌ የሙስናው አሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባለንበት ዓለም ካኒስ ሚዝና መሶሎን ይትለር አቋያችሁ ይል ሰው እንደቲማቲም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝልጣይ ስታሽቀነጥሩ ሞትንም ተላመን ሬሳንም መቅጠሩ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛን አለክሳለ እናንተ ጨፍሩ ግዴለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከመናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛ ጎረቤትም ቢሆን ጎረቤቱ ሲያዝ መጨፈር አቁሞ ይዞ ይወዳል ልጅ ይሄኔ ነበር እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መለሰ ወይም አልቲ 12 ሰዓት ከሞላ በኋላ ማሩ ይመቻልናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነፃነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁት ነፍሳት ማወራረዳል አላም ማጣት የኛን ንጹሃን ደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለሁ። እዲያ እናንተ ነርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅዋ በሳ ካልኩል በበለጠ በደም የሰከረ መችገላገላል ነፍሱን ካልገበረ በጭራሽም ይሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ዳንክ እናንተና አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀለሰ አረ የህዝብ ንብረት አለ ወያኔ ታትና አጫፋሮቹ በግፍ የነጠቁት ሳይውል ሳድር ቶሎም ይመልሱት እናማ ወኛና ለክሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል እኮ ጨፍሩበት ምናችሁ ተጎዳ እነምንጣ ሹምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን ይሄን የነበረ እናንተም በአስራ አንዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልፊ 12 ሰዓት ከሞላ በኋላ ማሩ ይመጪ አድናል መደርደር መሃላ እናንተና ያርገኝ ዋይ እናንተና ያርገኝ ቀንና ሰዓቱ ተገጣጥሞ ሲቅ አው እናንተ ፍጹም ያርገኝ ቀንና ሰዓቱ ተገጣጥሞ ሲቅ እኮ ጨፍሩ እንጂ ምናችሁ ተጎዳ እነሙጣዝ ሹምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አው ጨፍሩ
ለምን አይጨፍሩ ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፈው ለምን አይጨፍሩ እስኪሰበር ጣራው የሰማታቱ ድምጽ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነጻነት ስንራብ ከጠገብ መከራ ለምን አይጨፍሩ አይዘሉ እስከጣራ ወገኑ ካልከፈው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፈው ጥቃቱ ተሰምቶት ወኔው ካልነዘረው የኛ ሞት ለነሱ ሰግና ምላሽ ነው ከገረገር አልፎ ከቤተስኪያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊድ ውስጥ ገብቶ ሽጉጥ ከገደለ ቁርአንን ከክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ለሆዴ ኖራለሁ ባምሮዬ ፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር ዕድሜ ከተሰላ ለምን አይጨፍሩ የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር በአባት ወይንም የአባትን በእናት አሰርዘው አንዱን ከአንዱ ጋራ በተቃርኖ አባድነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ እኛ ቤት ቀንጎሎ እነሱ ዘንተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳር ድንበር ሲቆረስ ያገር ህልውና ሞገሷ ሲገሰስ
የአገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እምቢን ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገዘተ ካልወጣ ሙዜሩ ይጨፍራሉ እንጂ ለምን አይጨፍሩ? ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈቶ በደም ባህር ሲዋኝ ለምን አይጨፍሩ? ዛራቸው ተነስቶ መንገድ አደር ሲሆን ወላጅ ተፈናቅሎ ለብርድ ሲጠበስ በሐሩር ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋር ተፈንቃይ ተዋስቶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋር ብሮ ለምን አይጨፍሩ? አይመቱ ከበሮ የወላጆቻቸው ያንስስት ጮርቃዎች ሲረግፉ ወጣቶች እንቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በአገራችን ሜዳ ዱር ሜዳ ፈፋዎች በየጉራንጉሩ በገጠር ከተሞች በሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ? አወይላል ያይሉ የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር በአገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበዝ ከሆነም ያገሳ ሳይመረው ከቀረ ብሶበት ከኮሶ ጥሞት ካጣጣመው ከሆነ ልውሶ ጠግቦ ከተመቸው ወገን እርሞን በልቶ ለምን አይጨፍሩ? ከልጅ ጋር ላባት ሞት ቀያሪው ከበዛ ሆድን በነጻነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍራት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትም ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍራት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ አድሮ የወገኑን ስጋ መትሮ አስመትሮ ለምን አይጨፍሩ? አይመቱ ከበሮ ለምን አይጨፍሩ? አይመቱ ከበሮ ይጨፍራሉ እንጂ ጣራ እስኪነቃነቅ ህዝቡ የለበሰው እኛ የለበስነው የሐዘን ከልማቅ ዳግመኛ ላይመጣ ለሁልየም ሲወልቅ ጊዜው ይደርስና አንድ ቀን እስኪወድቅ። አዎ የፍራትን ቆፈን እንደፍረው ያሸነፉት ፈንደቅ ብብሉን ዛሬም ያስቀጠሉት በእነሱ ተገድለው አሁን የሚሰቡት ሰማዕታቱ ሞተው በደም የሚዋዡት ያፈሩ አፈር ሆነው በመስክ የሚተክሉት ውሁ ጽጌረዳ የአገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስውባት ደምቃም እናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ ማንቆርጥበት።